ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የዋልድባው ታሪክ። ሽማግሌው ፈገግ አለ። ቡናማዎቹ አይኖቹ ሐዘን ይነበብባቸዋል። እንደምሞት ንገረኝና ልመርቅህ አለኝ። እንደምሞት አውቄያለሁ። የዩኒቨርሲቲ የሕክምና ትምህርቴን ባለማጠናቀቄ ምክንያት ብቃቴ የተመሰከረ ሐኪም አልነበርኩም። ግን ጫካ ውስጥ ከስድስት ዓመት በላይ በሕክምና አገልግያለሁ። በጣም የታመሙ ሊሞቱ የደረሱ ሰዎችን የቁስልና የህመም አይነቶችን በጠቅላላ አይቻለሁና ሽማግሌውም እንደሚሞት መናገር እችላለሁ። ደክሟል፣ ደግሞም የደም ማነስ አለበት፣ ምናልባትም የደም ካንሰር አለበት። ግን የማረጋግጥበት ሁኔታ አልነበረም። ከኔ የጫካ ሐኪምነት አቅም በላይ የሆኑ መጠነ ሰፊ የላቦራቶሪ ምርመራዎች ያስፈልጉታል። ደግሞም በሽታው ምን እንደሆነ የማውቅበት መንገድ ቢኖረኝም እንኳ የሚያስፈልገው መድኃኒት ግን አይኖረኝም። ይሻሎታል ስል ዋሸሁት። ደግ ሰው ነህ አለኝ፣ መለኛነቱን በሚያሳይ መልኩ። ሙሉ በሙሉ የነገርኩት ነገር እውነት እንዳልሆነ አውቋል። እኔ ግን መጨረሻዬ እንደተቃረበ ይሰማኛል። ምንም አይደል፣ ፈጣሪ ጋር ቀርቤ ፍርዴን ለመቀበል ጊዜው ደርሷል። ውድ ክኒኖችህን እኔ ላይ አታባክን ሲል ጨመረበት። ለታመሙ ወይ ለቆሰሉ ጓዶች ስጣቸው፣ ምስኪኖች ለነሱ የበለጠ ያስፈልጋቸዋል። በታወቀውና ራቅ ባለው የዋልድባ ገዳም ውስጥ የሚገኙ መናኞች ስለ ሽምቅ ተዋጊዎች ሲያወሩ ሁሉ ጊዜም በሐዘኔታ ነው። እነኚህ ወጣቶች በህይወት የተሞሉ ናቸው፣ ግን ደግሞ በቅርብ ጊዜ ሟች ናቸው ይሉ ነበር ብዙዎቹ። አንዳንዶቹ ባዩን ቁጥር ያለቅሳሉ፣ ጥቂቶቹ በሐዘኔታ ራሳቸውን ይነቀንቃሉ። ሌሎች ሊያዩን እንኳን ስለማይፈልጉ ፊታቸውን ያዞራሉ። ዋልድባ የምዕት ዓመታት እድሜ ያለው ገናና ገዳም ነው። ሴቶች የማይገቡበት ከመሆኑም በላይ የራሱ አስተዳደር ተዋረድና ጥብቅ ህግጋት አሉት። ማንም ምድራዊ ህይወት በቃኝ ያለ ሁሉ ዘው ብሎ የሚገባበት አይደለም። አዲስ ገቢዎች ለአንድ ሁለት ዓመት ከብቶች በማገድ እርሻ በማረስ ውሃ በመቅዳት የራሱ የመስኖ ውሃ ያለውን የሙዝ እርሻ በመንከባከብ ስራዎች ገዳሙን በማገልገል ነው የሚጀምሩት። ይህ ያገልግሎት ጊዜ እንዳለቀ እድገት ይኖራል። ያንዳንዱ ቄስ ወይም መናኝ የየራሱ ጎጆ ይሰጣዋል። አብዛኛውን ጊዜ በጎጆው ውስጥ እያሳለፈ ቀን ከሌሊት ይጸልያል። የመናኞቹ የገረጣ ነጭ ቆዳ ምክንያቱ ይህ ነው። በገዳሙ ህይወት መሰረታዊ ነች። ምንም የአልኮል መጠጥ የለም። ምግቡም የተፈጨ ሙዝ ከማር ወይም ከኑግ ጋር ተደባልቆ ነው። እንጀራም ሆነ ስጋ አይፈቀድም። ብዙዎቹ መናኞች ብዙውን ጊዜ ሱባኤ ላይ ነው የሚሆኑት። የጠራው ህክምና እንድታደርግልኝ እንጠይቀ አይደለም አለ ሽማግሌው መናኝ። አንዱ ለታል ጠይቀህ ነው። ማድረግ የምችለው ነገር ከሆነ አደርጋለሁ አልኩኝ በዝግጁነት። ኑዛዜን እንድትሰማኝ ይፈልጋለሁ አለኝ ሽማግሌው ረጋ ብሎ። እኔ ግን ያልጠበቅኩት ነገር ነው። ኑዛዜን ስማኝ። የመናኝ ኑዛዜ ፊቴ መገረሜን አሳይቶት ነው መሰል እንደገና ፈገግ አለ። አይኖቹ አሁንም ያሳዝናሉ። እንድጠጋው ጠቆመኝ። በርጩማውን አስጠጋሁና አልጋው አጠገብ ተቀመጥኩኝ። ልክ እየተነጋገርንበት እንዳለነው ጎጆ ሁሉ ሽማግሌውም ዕጣን ዕጣን ይሸታል። ምናልባት በቄሶቹ ፋንታ ለምን ላንተ መናዘዝ እንደፈለግኩ ራስህን እየጠየቅ ይሆናል አለኝ መልሴን በማይጠብቅ መልኩ። ራሴን ነቀነቅኩ። ምክንያቱ ቀላል ነው ቀጠለ። ሌሎችን ለማዳን ህይወትህን የሰጠህ ታጋይ ነህ፣ ሐኪም ነህ፣ ድሆችን ትንከባከባለህ። እኔንና ሌሎችን ለማከም ብዙ ጊዜ ወደዚህ ትመጣለህ። ሁሌም ደግ፣ ሁሌም ጨዋ ነህ። ዋናው ነገር ሌሎችን ለማገልገል ለሌሎች ለመሞት መወሰንህ ነው። ከኔ በላይ የክርስቶስ ተከታይ አንተ ነህ። እውነት ስለሆነ አትቃወመኝ። እኔ ምን አረኩ? ራሴን ከነዚህ ግድግዳዎች ኋላ አስገብቼ ዘጋው። ዞር የማይለውን የውጭውን ዓለም እዚያው ተውኩት። ራሴን ለማዳን የሚጠቅሙ ተግባራትን ብቻ ነው ያደረኩት። ከውጭ የሚደረገውን የፊታዊ ነገር ሁሉ አውቃለሁ፣ ግን ልታገለው ያደረኩት ነገር በጣም ትንሽ ነው። እንዲያውም ጠፍቼ መጥቼ ነው እዚህ ገዳም የተደበቅኩት። የተከፉትን ማን ይንከባከባቸዋል? ገዢዎቹ ድሃውን ሕዝብ ሲጨፈልቁ ስለ ፍትህ ማን ይጮኻል? በየዕለቱ ልጆቻቸው የሚገደሉባቸውን እናቶች እንባ ማን ነው የሚያብስላቸው? እናትህ ስላንተ ስትጨነቅ የሚያጽናናት ማን ነው? እኔ አይደለሁም። በእርግጥ የተሻለ ጊዜ እንዲመጣ እነዚህ የመከራ ዓመታት እንዲያበቁ ጸልያለሁ፣ ግን ጸሎት በቂ አይደለም። ክርስቶስም ራሱ እኮ ለኃጢአታችን ለመሞት ወደ ምድር ድረስ መጥቷል። እሱን ነው ምሳሌ ማድረግ ያለብን። እኔ ግን እንደዚህ አላደረኩም። በተነገረው ነገር እንደማልስማማ ለነግረው አሰብ። ለሁላችንም ሲጸልይ እንደነበርና በራሱ መንገድ ሲረዳን እንደነበረ ለነግረው ፈለኩ። ግን ቃላት ሊመጡልኝ ስላልቻሉ በዝምታ ተመረከትኩት። እሱም ታሪኩን ቀጠለ። ደግሞም እንዴት የሚገርም ታሪክስ እንደነበረ። እዚህ ዋልድባ ያለነው ብዙዎቻችን ከመነሻው ቄሶች አልነበርንም አለኝ። በእርግጠኝነት መቼም እዚህ ቄስ ያልሆኑ እንደኔ ከከተማ የመጡና ሌሎችም ከየገጠሩ የመጡ እንዳሉ ታውቃለህ። ሁላችንም እዚህ የመጣነው ለኃጢአታችን ንስሐ ፈልገን ነው። አንዳንዶቹ ሰው ገለዋል፣ ሌሎቹም ሌላ ኃጢአት ሰርተዋል። አንዳንዶች ንስሐው ተሳክቶላቸዋል፣ ሌሎች ግን ደካማ በመሆናቸው እዚሁ ገዳም ውስጥ ሆነውም የበለጠ ኃጢአት ይሰራሉ። ተንኮል፣ ክፉ ሐሳብ፣ ሐሜት፣ ጠባብ የራስ ወዳድነት ተግባራት ዋልድባም ውስጥ ይገኛሉ። ዋልድባ ምንም አይነት ድሎት የማይፈቀድበት ቦታ እንደመሆኑ ዘፈን የተከለከለ መሆኑን አውቃለሁ። በጭራሽ ሊሆን የማይችል ነገር ሲፈጠር የሚባል የተለመደ ብሂል አለ። አንዳንዴ በዋልድባም ይዘፈናል። በመናኞቹ መካከልም ንትርክና የገዳሙ ሀብት ተጠቃሚ ለመሆን የሚደረግ የስልጣን ሽኩቻ እንዳለም አወኩኝ። አንድ ወገን መንግስትን ሲደግፍ፣ ሌላ ወገን ሽምቅ ታጋዮችን እየደገፈ ፖለቲካም በገዳሙ ኑሮ ውስጥ ጣልቃ ገብቷል። ኑዛዜ የተናገርኩትን ነገር እውነትነት ያሳይሃል ሲል መናኙ ቀጠለ። ገዳሙ ውስጥ ጮክ ብሎ መነጋገር የተከለከለ በመሆኑ በረጅም ጊዜ ልምምድ በተገራ የሹክሹክታ ድምፅ፣ ከአዲስ አበባ ወደ ዋልድባ የመጣሁት ከአንድ ስድስት ወር በፊት ነው። በዚያኛው ሕይወቴ ጦረተኛ ፖሊስ ነበርኩ። እንደሚያስገርምህ ይታወቀኛል፣ ግን ዋልድባ በሚያስገርሙ ሰዎች የተሞላ ቦታ ነው። በፖሊስ ኃይል ውስጥ 30 ዓመታት አገልግያለሁ። 50 አለቃም ለመሆን ችያለሁ። ምንም አይነት ጦርነት ሄጄም ሆነ ሰው የሚባል ግድያ አላውቅም። የጥበቃ ኃላፊነት ነው የነበረኝ። ሌቦችን መያዝና የሌሊት ቅኝት የመሳሰለውን ግን በሙሉ ሰርቻለሁ። በ1966 ብጥብጡ ሲፈጠር እኔ ጡረታ ወጥቼ ነበር። ደሃም ብሆን ደስተኛ ነበርኩ። ሁለቱ ወንድ ልጆቼ ተማሪዎች ነበሩ። በራሴ ጥረት ጥሩ አድርጌ ስላሳደግኳቸው ያኮሩኝ ነበር። እናታቸው መልካም ሴት ነበረች፣ ግን ለኔ ትታቸው በወጣትነቷ ሞታለች። እውነት ጥሩ ሕይወት ነበረኝ፣ እግዜር ይመስገን። አንደኛው ልጄ ሁለተኛ ደረጃን ሲጨርስ ሥራ ጀመረና እኔ ጡረታ ላይ ሆኜ ላስተዳድረው የነበረውን ትንሽ ሱቅ ልንከፍት ቻል። በኋላም ነጻ የትምህርት ዕድል አግኝቶ ወደ ፈረንጅ ሀገር የመሄድ ዕድል አጋጠመው። አሜሪካን ሀገር ነበር መሰለኝ። ትንሹ አዲስ አበባ ዩኒቨርሲቲ ገብቶ ከኔ ጋር ይኖር ነበር። ረብሻው ሲጀምር ወጣቱ ልጄ እንደ ሌሎች ተማሪዎች ሁሉ ሰልፉም ውስጥ ሌላውም ችግር ውስጥ ገብቶበት ነበር። መጀመሪያ ላይ እንዲህ አይነት ነገር ውስጥ እንዳይሳተፍ ላስቆመው መከርኩ፣ ግን እሱ ሐሳቡን ቆርጦ ነበርና ፖለቲካን እንዲተው በተወተወትኩት ቁጥር ይበልጥ እየራቀኝ መጣ። በወቅቱ በወላጆችና በልጆቻቸው መሃል የነበረውን ችግር ታውቀዋለህ። ምንም ስምምነት አልነበረም። ወጣቶቹን በዚያ ወቅት ምን እንደለከፋቸው በጭራሽ አይገባኝም። ለምንድነው በዚያን ወቅት የምለው? ዛሬም ቢሆን ምን እንደሚያንቀለቅላችሁ አላውቅም። የሆነ ሆኖ ፈጣሪ ይጠብቀው ብዬ እንደፈለገ እንዲሆን ተውኩት። ምንም ቢሆን ዕጣ ፈንታችንን የሚወስነው እሱ ነው አይደለም እንዴ? ዓመቱን ሙሉ ከብጥብጡ መሃል ነበር። አንዳንዴም ወደ ቤት መጥቶ ሳላየው ቀናት ያልፋሉ። በአካባቢ የነበሩ ቤተሰቦች ሁሉ ተመሳሳይ ችግር ነበረባቸውና በተስኪያን ስንገናኝ ያዘናችንን ተጋርተን እሱ ልጆቻችንን ከጉዳት እንዲያተርፋቸው እንጸልያለን። ንጉሱ ከዙፋን ወረዱና ወታደሮቹ መጡ። የተሻለ ጊዜ እንደሚመጣ ቃል ተገባልን። ፖሊስ እንደነበርኩ ነግሬያለሁና በጊዜ ብዙ ፍትሃዊ ያልሆነ ነገር ሲደረጋ ይቻለሁ። ይሁንና ንጉሱ ልጄ የሚለውን ያህል ክፉ አልነበሩም። ሲያገለግሏቸው የነበሩ ወታደሮች አሁን ደርሰው በፈጣሪ ፊት ሲራገሙ ስመለከት አዘን ተሰማኝ። አንዳንዶች ይህ ሲደረግ አጨብጭበው ነገሮች ወደ ተሻለ ሁኔታ እንደተለወጡ ሲናገሩ እኔ ዝም። ወታደር ስለነበርኩ ወታደሮችን አውቃቸዋለሁ። አገር የመምራት ብቃት እንደሌለን፣ ትዕግስት እንደሌለን፣ ያልታጠቀ እስከሆነ ማንንም እንደማናከብር፣ መለኞች እንዳልሆንን አውቃለሁ። በሚያስደንቅ ሁኔታ ልጄም ይህንን ሐሳብ ይጋራው ነበር። ወታደሮቹ አብዮቱን እንደቀሟቸው ያወራልኝ ነበር። እንዴት ተግባራዊ እንደሚሆን ባይገባኝም ህዝቦች ራሳቸውን ማስተዳደር አለባቸው አለኝ። እንደምታውቀው በአጭር ጊዜ ውስጥ ረብሻው እንደ አዲስ ተጀመረ። አሁን ደግሞ በወታደሮቹና በእኔ ልጅና በመሰሎቹ መሃል ነበር የተነሳው። አሁንም ልጄን ላናግረው ሞከርኩ። ምንም እንኳን የደርግ ችግር ጊዜ እንዳልሆነ ባውቅም ጊዜ ስጣቸው አልኩት። ጊዜ እባብን እንቁላል እርግብ አያደርገውም ሲል መለሰልኝ። ይህ ይገባኛል፣ ግን ሌሎች በጊዜው ሲባሉ የነበሩ ነገሮች ከኔ አቅም በላይ ናቸው። በርካታ ቃላት፣ አዳዲስ ቃላት፣ ማጥላቻ፣ ትንሽ ትዕግስት። ወታደሮች ውስጥ ጠመንጃ ነበራቸው። ልጄና ጓደኞቹ ግን ምንም አልነበራቸውም። ይህም ወደ ጭፍጨፋ እንደሚመራ ማወቅ ችያለሁ። ግን እግዚአብሔር ያዘዘውን ነገር ማን ማቆም ይችላል? መሆን ያለበት ነገር ሆኗል። የተጻፈው ተፈጽሟል። ሁሉም በሱ ፈቃድ ነው የሚሆነው። እዚህም እዚያም ሰዎች በአዲሶቹ ገዢዎች እየተገደሉ ነበር። ሬዲዮኑም የተወሰዱ ነጻ እርምጃዎችን በማሳወቅ ሥራ ተጠምዶ ነበር። በድሮው ስርዓት ውስጥ የነበሩ አብዛኛዎቹ ተገለው ነበር። የሚታገሉ በርካታ ወጣቶችም ተገለዋል። ብዙዎቻችንም አብዮታዊ ለውጥ ያላችሁት ነገር ትርጉሙ ሳይገባን ቀርቷል። ሌላኛው ልጄ ደግሞ ከውጭ ሀገር ተመለሰ። ደስታም ተሰምቶኛል፣ ግን ተጠራጥሬም ነበር። ግን የታናሽ ወንድሙ ተቃራኒ ሆኖ ተገኘ። የተረጋጋ ሰው ነበርና በወቅቱ ፖለቲከኛ እንዳልሆነ አሰብኩኝ። ጥሩ ስራ አገኘና እኔ እስከማውቀው ድረስ ፖለቲካ ውስጥ ሳይገባ ቁጭ አለ። ራስ ላይ ሁል ጊዜ እኔን በመደገፍ ታናሹን ከፖለቲካ ውስጥ እንዲወጣና ትምህርቱ ላይ ብቻ እንዲያተኩር ይመክረው ነበር። ታናሽየው ግን ምክሩን አልተቀበለውም። በመካከላቸው ያለው ግንኙነትም ጥሩ ስላልነበረ እኔ ታናሽየውን ነበር ተጠያቂ የማደርገው። ከዚያም በጥይት መገዳደሉ ተጀመረ። እናንተ ናችሁ የጀመራችሁት ይባላል። ይሄኔ አንተም ነበርክበት። ልጄም ይሳተፍ ነበር መሰለኝ፣ አልነገረኝም። ግን ቤቱን ጥሎ ሲጠፋ ጠረጠርኩኝ። ሞቷል ብዬ ሳስብ አንዳንዴ ሌሊት ሳይታሰብ ወደ ቤት ይመጣል። ያዋራኝና እንደገና ለሳምንታት ይጠፋል። ከዚያም አንድ መከረኛ ቀን ታስሮ እንደነበርና በጥይት እንደተገደለ ሰማሁ። አንዳንድ በቅርብ የማውቃቸው የቀበሌ ኃላፊዎች ናቸው የነገሩኝ። ማልቀስም ሆነ ለቅሶ መቀመጥ አልቻልኩም። ይሄ ሁሉ በደርግ ተከልክሎ ነበርና ያደረኩት የረጅም ጊዜ ጓደኛ የሆነችው ወይዘሮ አስካሉ ቤት መሄድ ነበር። ባለቤቷ ከረጅም ጊዜ በፊት የሞተባት ጥሩ ሴት ነች። እንደ ቤት ሰራተኛ እየሰራችና ጠላና ጠጅ እየሸጠች ነው ብቸኛ ወንድ ልጇን አሳድጋ ለዩኒቨርሲቲ ያበቃቸው። ሁለተኛ ባታገባም እንደ ሌሎቹ ጠላ ሻጭ ሴቶች ግን በሴተኛ አዳሪነት የተሰማራች አልነበረችም። የዓመታት ምርጥ ጓደኛ የነበረች ማለት እችላለሁ። ጭንቃችንንም ሐዘናችንንም አንዳንዴ ደስታችንን እንካፈል ነበር። እርስ በርሳችን ብንዋደድም ግንኙነታችንን አልጋ ላይ በመውደቅ አላበላሸነውም። ጥሩ ተማሪና ጨዋ የነበረው የሚወዳትና ማታማታ እየሰራኝ ከባከባት የነበረው ልጇ የልጄ ጓደኛ ነበር። የምትኖረው ለሱ ነበር ማለት ይቻላል። ልጄ ሲሞት እሷ ቤት እየሄድኩ ተደብቄ ለቅሶ ተቀመጥኩ። ሐዘኔን ተጋራች። ልጇም የኔ ልጅ ሲሞት እሱ በህይወት በመገኘቱ ጥፋት ያጠፋ ይመስል በጣም አዘነ። በምስጢር የተሰማቸውን ሐዘን እየገለጹ አካባቢው የሚኖሩ ጎረቤቶች እና ሌሎችም ሐዘኔን በድብቅ ተካፈሉኝ። በርካታ ቁጥር ያላቸው ወንድና ሴት ልጆቻቸውን በየዕለቱ እየተገደሉ ስለነበር እኔም በተራዬ እነሱ የዋሉልኝን ውለታ መለስኩላቸው። በየምሽቱ የጥይት ድምፅ ስንሰማ እኛ ወላጆችም በትንሽ በትንሹ እየሞትን ነበር። ብዙዎች ደርግን በመታገል ሊያግዟቸው ልጆቻቸውን ተቀላቀሉ። ብዙዎች ግራ ተጋብተው ምንም በማይጨበጠውን አውሎ ንፋስ ዝም ብለው ይመለከቱ ነበር። ማንም ምንም አይነት ምክንያት አይቀበልም፣ ማንም ምክር አይጠይቅም። ሁሉም በመተኮስ በመዋጋት በመከራከር ተጠምዶ ነበር። እኔ ጸለይኩ፣ ሁላችንም እንጸልይ ነበር። ግን ቤተክርስቲያንም ውስጥ ቢሆን ሰላም አልነበረም። በሺዎች የሚቆጠሩ እያለቁና ሕፃናት ልጆች ለጅብ እየተወረወሩ እንዴት ሰላም ሊኖር ይችላል? አንዳንድ ቄሶች ይህንን ጉዳይ በትምህርታቸው ውስጥ በቀጥታ ያነሱ ነበር። ሌሎች ደግሞ በምሳሌና በዘወርዋራ ንግግር ያነሱት ነበር። ግን ሁላችንም ይገባን ነበር። ፍርሃት ሁሉም ቦታ ነግሶ ነበር። ምናልባት ከኔ በተሻለ ሁኔታ በምታውቀው ጉዳይ እያሰለቸው እንዳይሆን። እንዲያውም በጭራሽ ስል መለስኩ። በወቅቱ እዚያ ሆኜ አይቼዋለሁ፣ ግን የሽማግሌው ታሪክ መስጦኝ ነበር። የታዛቢ እይታ፣ የቤተሰብ ጭንቀት፣ በእነዚህ ጉዳዮች ላይ የራሴ ልምድ አልነበረኝም። ከአሁን በኋላ ብዙም አላሰለችህም አለ ሽማግሌው። በዚያ የንባና የሞት ሰሞን አንዱን ቀን ጓደኛዬ አስካሉ ወደ እኔ ቤት መጣችና ከገባች በኋላ ጩኸቷንና ለቅሷን ለቀቀችው። ገና በሩን ስከፍትላት በእንባ የራሱ አይኖቿን አይቼ የፈራሁት ነገር እውን መሆኑን ለማወቅ ጊዜ አልፈጀብኝም። ብቸኛው ልጇ ተገድሏል። ይባስ ብሎም ሰው ሁሉ እንዲያየው አስከሬኑ በአቅራቢያችን ባለ መንገድ ላይ ተጥሏል። የሆነ ሰው ሬሳውን አይቶ ነው መርዶውን ያረዳት። መጥፎ ጊዜ መቼም ለመጥፎ ምግባር መስፋፋት እድል ይሰጣል። ቀስ ብለን አረጋግተን መርዶውን እንድናረዳት መጀመሪያ ለኛ ነበር መነገር ያለበት። ካረጋጋኋትና ለቅሷ ከመጠን በላይ ሆኖ የደርጎቹን ትኩረት እንዳይስብ ጎረቤት ከጠራው በኋላ እኔ ራሴ እጅ አስከሬኑን አየሁት። ጅስ ሲጫወትበት ያደረ ይመስል ተቆራርጧል። ተወዳጅ ለሆነች ሴት ስቃይ ምክንያት የነበረውን የደጉን ልጅ ሬሳ ስመለከት ለረጅም ሰዓት እዚያው ቆም የቀረው። ሬሳው አካባቢ የቆመውን ወታደር ተመለከትኩት። ድንገት አንድ ሰው በማልቀስ ወንጀል ከሰራ በማለት ተመልካቹን ይከታተላል። እምባዬን ታግዬ ነው ያስቆምኩት። እዚያው በቆምኩበት የፈጣሪን ስም በንዴት በማንሳት ከባድ ያሰራው። የት ነው ያለኸው ስል በቁጣ ጠየቅኩት። ልጆች ሲገደሉ ያት አለ አንተ? የኔ ልጅና ሌሎቹ በሺዎች የሚቆጠሩት አይበቁም አልኩት። ቃላት ሊገልጹት ከሚችሉት በላይ ተናድጄ ነበር። ንዴትም ወደ ኃጢአት ይመራል። ኃጢአት ገባሁ። ቅስሟ ወደ ተሰበረው የረጅም ዓመታት ጓደኛዬ ወደ ቤቴ ተመለስኩ። ለእንዲህ ያለች ሴት ምንድን ነው የምትላት? ጠንከር በይ፣ እምነትሽን እግዜሩ ላይ ጣዩ። ሁሉም ቃላት ባዶና የልብ የማያደርሱ ሆኑብኝ። ዝም ብዬ አብሬያት አለቀስኩ። ልክ እኔ እሷ ቤት እንዳደረግኩት አንድ ሳምንት እኔ ቤት ተቀመጠች። ሐዘናችንን ተጋራን፣ ግን በዚህ ምክንያት ክብደቱ አልቀነሰም። አብረን አነባን። ትልቁ ልጄ ሳልነግርህ ዘነጋሁት እንጂ ለሳምንትና ከዚያ በላይ ከቤት ውጪ የማደር ልማድ አምጥቶ ነበር። በጣም ትኩረት የሚሻ ስራ ስለነበረው ማታ ማታ መስራት እንዳለበትና በሰዓት ላፊው በተፍሱ ምክንያት ቢሮ ቢያድር እንደተሻለው ነገረኝ። ይህን ሁልጊዜ እሁድ ማታ ሊያይኝ ይመጣል። ከዚያም በማግስቱ በጠዋት ተነስቶ ይሄዳል። እኔም የተለየ ትኩረት አልሰጠሁትም። በመጨረሻም ወይዘሮ አስካሎ ወደ ቤቷ ተመለሰች፣ ግን ተለውጣ ነበር። በየቀኑ እየሄድኩ ጎበኛት ነበር፣ ግን ሙት እንደማናገር ነው። ብዙም አታወራም፣ ምግብን በደንብ አትበላም፣ ግን ሁልጊዜ ታነባለች። ሁኔታዋ ስላስፈራኝ ቤቷ ውስጥ ለረጅም ሰዓታት መቆየት ጀመርኩኝ። ከሌሎች ሰዎችም ጋር በመመካከር እሷ ሳይገባት ተራ በተራ ቤቷ ማደር ጀመርን። ብቻዋን ብንተዋት ራሷን ታጠፋ ይለች ብዬ ፈርቼ ነበር። ምን ያህል ተሳስቼ እንደነበር። እየተንቀሳቀሰችና እየተነፈሰች ቢሆንም በመጀመሪያ በሕይወት ሳትኖር እንዴት ራሷን ልትገድል ትችላለች? ሞዳት ሴት ነበረችና እኔም አብሬያት ሞትኩኝ። ዓለምን ሁሉ መንግስትንም ጠላሁ። የታጠቁ ወታደሮች እጆቻቸው በደም ተነክረው በኩራት ተጀንነው ሲራመዱ ማየትን ጠላሁ። ማፈር ሲገባቸው እነሱ ግን በእብሪተኝነት በሕዝብ ፊት ይንጎማለላሉ። የሕፃናት የሽማግሌና የአሮጊት ገዳዮች፣ በጠቅላላ ወንጀለኞች ብቻ። የሲኦል ፈተናዬ አንድ ቀን ከሰዓት በኋላ ደረሰብኝ። ቤቴ ቁጭ ብዬ መዝሙረ ዳዊቴን እያነበብኩ እያለ አንድ የድሮ ጓደኛዬ ሊጠይቀኝ መጣ። በፖሊስ ሰራዊት ውስጥ አብረን ነበርን፣ ግን እሱ እንደኔ ጡረታ አልወጣም ነበር። ለጥቂት ደቂቃዎች ስለ ድሮ ጊዜና ስለ አሁኑ አሰቃቂ ሁኔታ ስናወራ ቆየን። በልጄ ሞት የተሰማውን ሐዘን ገለጸልኝ። አስካሉስ እንዴት ነች ሲል ጠየቀኝ። ቋሚ ከምትባል ሞት ብትባል እንደሚቀል ነገርኩት። ምስኪን ሴት አለ በሐዘኔታ። ምስኪን ራስህም ጭምር አለኝ በድንገት። ለምን እንደዚያ እንዳለ ጠየቅኩት። ትንሽ ተንቆራጠጠና ስወተውተው ጊዜ እውነቱን ቁጭ አደረገልኝ። እኔም ሊጠይቀኝ የመጣበትን ያንን ዕለት ረገምኩት። ሽማግሌው ታሪኩን ቆም አደረገና ውሃ እንድሰጠው ጠየቀኝ። ተጎነጨና ትረካውን ቀጠለ። ለአስካሉ ልጅ መሞት ተጠያቂው ትልቁ ልጄ እንደሆነ ነገረኝ። ታላቅ ድንጋጤ ወደቀብኝ። ሙሉ በሙሉ ደነዘዝኩኝ። ጆሮዬን ማመን ስላቃተኝ ጓደኛዬ ላይ በንዴት ጮኩበት። ውስጤ ጥርጣሬ እያደገ ቢመጣም ላለመቀበል የተቻለኝን ያህል ተቃወምኩ። በጣም አዝናለሁ አለኝ ጓደኛዬ። ያወቅክ መስሎኝ ነበር። እኔ ግን ምንም የማውቀው ነገር አልነበረም። ራሴን አረጋግቼ እውነቱን እንዲነግረኝ መለመን ነበረብኝ። እሱም አልደበቀኝም። ልጄ ደርግን ከሚደግፉ ድርጅቶች ውስጥ የአንዱ አባል መሆኑንና በግድያ ውስጥ እየተሳተፈ መሆኑን ነገረኝ። ልጄ ያስካሉን ልጅ አናርኪስት ነው ብሎ ማጋለጡንም ነገረኝ። በዚህ ምክንያት ያስካሉ ልጅ እንደታሰረና ልጄም ከሌሎች ጋር በመሆን እንደመረመረውና እንደገረፈው ነገረኝ። እግዚአብሔር በሚያውቀው ይህ እውነቱ እንደሆነ ልጄ ሌሊቱን የሚያሳልፈው በቅርብ ባለ ጓደኞቹ በሚመሩት የቀበሌ እስር ቤት እንደሆነና በየምሽቱ ወጣቶችን እንደሚያሰቃይና እንደሚገድሉ ነገረኝ። ባለሁበት ወረዳ ብዙዎች የልጄን ተግባራት እያወቁ እኔ ይህን ሁሉ እንደማላውቅ ሲሰማ ተደነቀ። ምን ልበለው፣ ማታ መስራት አለብኝ ነው ያለኝ ልጄ። እሁድ ማታ የሚጎበኘኝ፣ በጠዋት የሚሄደው፣ ስለ ስራው ምንም የማይናገረው። ሁሉም ነገር አሁን ተገጣጠመልኝ። በታናሽ ወንድሙ ሞትም ያን ያህል አለማዘኑ አሁን ገና ታወሰኝ። በሐዘኔ መሃል አስካሉ ባየች ቁጥር ስቅስቅ ብላ ማልቀስ የምትጀምረው ለምን እንደሆነም ገባኝ። ልጇን በማጣቷ የምታነባ ይመስለኝ ነበር። ለካንስ ስለሌው ነበር የምታለቅሰው። አሁን የሽማግሌው እንባ በጉንጮቹ ላይ እየወረደ ነበር። ምነው ከሚስቴ ጋር በሞትኩኝ ኖሮ፣ ወይም ከልጄ ጋር። ሐፍረት የወረሰኝ ስሜ ጠፋ። የተረገምኩ ሽማግሌ፣ የገዛ ልጄ ነፍሰ ገዳይ ነው። ያብራኬ ከፋይ የሞዳትን ሴት ሀዘን ላይ ጣላ ደም ደም የምሸት ውስጤ በሰበሰ የቆሸሽኩ መስሎ ተሰማኝ። ቤተክርስቲያን መሄድ አቆም ግን ምንም እንኳን ባመነታም እንደምንም ራሴን አስገድጄ ወደ አስካሉ ቤት ሄድኩኝ። ስታይኝ ማልቀስ ጀመረች። እኔም ድምጽ ሳላሰማ አለቀስኩ። ግን ከመሄዴ በፊት አውቄያለሁ በጣም አዝናለሁ ብቻ ብያት ሄድኩኝ። ደጓም ሴት እጄን ያዝ አደረገችና አይኖቿ በእንባ እንደተሞሉ ያንተ ጥፋት አይደለም የሱም ጥፋት አይደለም ጊዜው ነው ፈጣሪ ያውቀዋል አለችኝ። የገን እንዲያውም ሀዘኔን አከበደው። እንድትረግመኝ ነበር የጠበቅኩት እንድታናድደኝና በዚያውም ጸጸቴን በሷ ላይ ወደ መናደድ ዝቅ እንድታደርግልኝ ነበር የፈለግኩት። ግን ጭራሽ ለኔ ታለቅስልኛለች። ጭራሽ ከኃጢአቴ ታነጻኛለች። አባቱ እኮ ነኝ። እንዴት ነው እሱ ለፈጸመው ወንጀል ኃላፊነት የማይሰማኝ? ተረጋግቼ እሁድን መጠበቅ ጀመርኩ። የለም ይሄ እንኳን ሙሉ በሙሉ እውነት አይደለም። እንዲያውም ውስጤ ብጥብጥ ብሎ ነበረ። ሁለተኛ ፊቱን እንዳላየው ቤቱን ጥዬ ልጥፋ ወይስ ላፋጠው? በህይወት ብትኖር ኖሮ እናቱ ምን ይሰማት ነበር? በህይወት ቢኖር ኖሮ የሟቹ ልጄ ምክር ምን ይሆን ነበር? ብጠይቃት ኖሮ አስካሉ ምን ብላ ትመክረኝ ነበር? ከመቃብር ሆኖ ሊያናግረኝ ቢችል የሞተውስ ልጄ ምን ይለኝ ነበር? የማንንም ድምፅ አልሰማሁም። ምንም ህልም አላየሁም። ዝም ብዬ ጠበቅኩኝ። እሁድ ማታ መጣና ልጄም ቤት ደረሰ። ባህሪው እንደተለመደው ነበር። ለየት ያለ ልማድና አኳኋን ያለው እንግዳ ይመስል ትኩር ብዬ እያየሁት እንደሆነ እንኳ አላስተዋለም። በመጨረሻም መባል ያለበት ነገር መባል ነበረበት። በበቃላት ላይ የሚባክን ጊዜም አልነበረም። ለቀበሌዎቹ እየሰራህ ነው ብዬ በቀጥታ ጠየቅኩት። ወዲያውኑ መልስ አልሰጠኝም። ግን ከአይኖቹ መረዳት ችያለሁ። እንደማላሰለችህ ቃል ገብቻለሁ። ግን መጨረሻ ላይ አመነልኝና እንዲያውም እንዳስካሉ ልጅ ያሉ የህዝብ ጠላቶች አስተሳሰባቸውን ካልቀየሩ በስተቀር መገደል አለባቸው በማለት ሊያሳምነኝ ሞከረ። ይበልጥ በተናገረ ቁጥር ይበልጥ ሬዲዮኑን እየመሰለ ይመጣ። ከፊት ለፊቴ ተቀምጦ ይበልጥ እንግዳ የሆነ ሰው መስሎ ይታየኝ ጀመር። እንባዬ ያልወርዳልኝ ደረቀ። መካን ሆንኩኝ። ልጆች የሌሉት ሰው ሆንኩኝ። ጠዋት ሲወጣ የሚቀጥለው እሁድ እንደሚመለስ ቃል ገብቶልኝ ሄደ። ለእኔ በጣም ረጅም ሳምንት ነበር የሆነብኝ። ከእሷ የበለጠ ሊታዘንልኝ ይገባ ይመስል አስካሉ አንድ ሁለት ጊዜ መታ ጠየቀችኝ። እሷን ማየትም ጸጸቴን አባሰው። ግን ደግሞ የውሳኔን ቁርጠኝነትም ማጠናከረው። ሰው ግዴታውን መወጣት አለበት ብዬ አምናለሁ። ለልጄም ኃላፊነት መውሰድ ያለብኝ ራሴው ነኝ። ወደዚህ ምድር ያመጣሁት እኔው ራሴ ስለሆንኩ የኔው ሸክም ነው። ግን ደግሞ ማድረግ ያለብኝ መስሎ የተሰማኝን ነገር ለማድረግ መወሰን አቃተኝ። ፈሪ ነኝ መሰለኝ። ምናልባትም አባት መሆኔ ነው። አባትነቴ ነው። አዎ፣ በአካባቢያችን በሚስጥር ካንተ ጓደኞች ጋር እየሰራ እንደሆነ የምጠረጥረው ልጅ ነበር። ሄጄ አነጋገርኩት። ምንም በቀጥታ ያነሳነው ነገር የለም። ስለ እርሱ የማውቀው ነገር እንዳለ ነገርኩት። በግልጽ ይህ ነው ያልኩት ነገር ስለሌለ እሱም ምንም ያመነው ወይም የካደው ነገር አልነበረም። ልጄ ሁል ጊዜ እሁድ እሁድ ማታ እንደሚመጣና በማግስቱ በጠዋት እንደሚሄድ ብቻ ነገርኩትና ትቼው ሄድኩኝ። ይህም ብቻ ነው የነገርኩት። እየሄድኩኝ እያለው ልጁ ለምን ሲል ጠየቀኝ። ዞር እየተመለከትኩትና ለአስካሉ ልጅ፣ ለሞተው ልጄ፣ ለአንተ፣ ለራሱም ጭምር አልኩትና ወጣሁ። ምንም እንኳን ከዚያ በኋላ ሳስበው እንደዚያ ማለት የነበረብኝ يمثلنيم لاني على الكتب اهود تملسو متانا نفسه قدايو لجيم لأي متا زمتا يورسو مشت نبر بل بدي يتسنابت كتل رجم قزيت ملكة وامشو على لكسكم طوال لك ساعت الله في قدب سيابكا سيوتا سماوت كتلقي التايكاوش بوالا يتقصد انس سماو من اند تفتر ماووك وتچنكو على يهودم بوالا لاي سووش ريساون ودا بيتا متوت انيقن يموت سونتون ما يتالفن لكم سلالا لكس كلهم لجين لابيوتو بمسوات النت يقربك قرات شماغل دين دهون قاس بوال سمو بغازي تالاي وطا بالا سلطاناتم بقبرو لاي تغينتو نبر بوالا لاي يسون موت لمبقل تدبال تغي تسرنيوش انده تغدلو سماو موتون بيهون تجماري موتن اسكتلوال يترقم ريش يترقم عباس كذلك كيسي بوالا ورزيات كبابي لممتات يكبالي فقعدا قينيو كممتاتي بفيدقن اسكالو قاهي جيه عالماويون هيوات تتشل منن اندو السنكو نقرقوات السوام راسو عدبرا ديمانوس قدام قبتا اندمت منفقوس نقرعين تتنبتا تشين ينون قدي على شما قليو ينون قدي نزازي نجناس قدي يوالو قدم بنقركو مكنياتو تشتنسا عندهم كتقلهم قار سلمي ياس انت بتسمعو تقابينو بيينو نزينو على النا فقط يالا قطلا ما موت فلق قالو ما موت سلم فلقنا ما موت يمسلم مايكر كيني نو تشنني لا يتباك تلق على في النقنة يطالوب بي الكوني لشما قلو سلسو لجهاتياتي يستماركونو علي سريتن كانت تماني تفلق يا إدلم يفتاريين سرد تبقالو تاريكين سنقرف يمتسراون ملكام سران دت تقفابت لمكرفة لقينو عالم بكفاتي تمولانو قين بزياو لك بملكام سران ميتمولانو عانت متسق ايو لليلو شترو نقر لما درك ستلنو يا ملكام سران إدلم اسكاونم بزوج مموت قتلوال مياساز زنو قدية ما شيء هون ميقوموا ما شيء نو فتاري لك سواتشن انسامتو مكاراتشن ان ميقوموا بايوات يميقو يبتن ايان دان دونكال لم يساق ايوات قوامي وچ يميازن اللاتشو ما شيء نو اهم بقربو ساقينيو يهنن نو متأيقو على شماق اللو كستر بلو يقبو عالبي ياسبالو سل يما يسامن دكا ما استعيد ستو ليلا من مالت اچلالو اندى ابات يادرقو نگر اصدنا كينو بيامنا اللو يون انا لبوني سبرو مسكاي انينم تسامتو نيال اندى ابات لجون سلاس قدل ابجا لبال لبرت حتى يقبال بنفس قدية وست بمسامارات ياباتو اللب يسبر لجس لتازن التي يقبال يا أبراكو تشاتشو كفاوش ينسوهن سووش قدا يهونو الدلبيس ولا جوش لتزن الله تشو إقبال لكن من دمالا يواوكي شماغ الليون تسنابتكوز من المداني تالستاوتم نتن يوسقايو كساينس يمفوز عكم بلاي بمهونو انقوان اندني اللي باكي أقربوتي للو يشمك تاقاي حاكيم كرتو يتن يوم كيرين هممون ايقان نسلت منا والدبا اندول جيزيو بمناس فراهونيتا شر اندالنو يكون متان قدام سكايوست يالو نفسات ما قويا كتزقوغو جو جربا يمناس عممو مستروج زب تباكي والدبا سو ينشوكو الشوكا لنجي چوك بلو ايورام يتيوبيا اسكاكي تاريكوش ملاسن شوا جورونم دنقورو يادرقالونا የምመራው የራሴ ህይወትና ያልተጠናቀቀ ትግል ይጣበቀኛል። ሽማግሌውን ትቼው ታጋይ ጓደኞች ወዳሉበት አከባቢ ሄድኩኝ። ተጨማሪ ትግሎች፣ ተጨማሪ አሰቃቂ ታሪኮች፣ አንዳንዶቹ በሹክሹክታ የሚነገሩ፣ አንዳንዶቹ ጮክ ተብሎ የሚነገሩ። እንግዲህ ታጋዮች የሚናዘዙት ለሌሎች ታጋዮች ነው። ያውም ከመሞታቸው በፊት ያንን ለማድረግ ጊዜ ካገኙ።
ንገሩኝናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ክፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሶ አንጓሉና ፍጥር አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ እንደስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ ስንዴና እንክርዳድ ነው በአንድነት ታምሶ ምርቅና ፍትፍት ነው በአንድ ተለውሶ ተዋህዶ ያለ በአንድ አካል በአንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል በሆነው ባልሆነው ሳቅ ሳቅ ያሰኘኛል አላፊና ዳሚው ዘመድ ይመስለኛል ላገኘሁት ሁሉ ደግ ያናግረኛል በእንዲህ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደርግብ ለመጽደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ ጠራዋለሁ የእግዚአብሔርም አምሳል መሆኑን አምናለሁ በደና ስብሃል አዋርድህ አትየው ከመላእክት በታች ቅዱስ የሰው ልጅ ነው የአንድ ሰው ልጆች ነን ሁላችን በምና አንደኛው ቢጠቁር አንደኛው ቢቀላ አንዱ ቢሆን ድሃ አንዱ አለጸጋ ፍሬዊስ ነገር ነው ይህ የለውም ዋጋ የአንድ ሰው ልጆች ነን መዋደድ አለብን ይነው ቁም ነገሩ መሻት የሌለብን አንዳንድ ቀን ሲሆን እንዲደስ ይላል ደግሞ ስለላ ቀን እንዴት ያረጋል አንዳንድ ቀን ደግሞ በጣም ይከፋኛል ያግስናገሩኝ ኩፋናግረኛል ሰላምታ ሲሰጡኝ በትሪቃጣኛል መሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይኔ ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቤ ደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስም ይለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማን መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅላል ሸፈፉ ሰው ላይ ላይውን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ካናቱ ማጠን ሲወጣ ሲወለድ ህፃኑ ሆኖ ሳለ በግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልቁዳ እንዲህ ያለ ሀሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተኩላዋን ይመስላል ህፃኑ ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን የጨረሰው የሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው አካኝና ሩሩፍ ክፉና ደግ ነው ንገረኝ አጣርተ ክፋት ደግነቱ አታዘበራርቀው ቀንና ሌሊቱ ክፋት ጨለማ ነው አምሳለ ጽመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለው ይኸው ተሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሸፈፉ በደንብ ተለይቶ እሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣፍቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው በፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ ሬትና ማር ነው ቻው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ፍጹም አይወድም የማይሆነውንም ቢለፋ አያገኝም ለፍልፈን ለፍልፈን ፍሬካንቷን ሁን ለዛሬው ወሪያችን አዝመራ ይሁን ባለመሆንና በመሆን መካከን ሳይ ሻግረው አለ ትልቅ ገደል የማይሆነው ነገር ምን ግዜም አይሆንም የሆነውም ነገር ተፋይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ ሳይደክም ሰው አርፎ ይቀመጥ
በንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ ባባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ ምጫን ባርምሞ ጭጭታ ካንገቱ ዛዝላ የሚያናጥር ቋጥኝ አለት ከተከሻው ሲወራው ጨፍበት በጨካኞች ስንዝር አቆርባጂ ከጀርባው እህልዋ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የሀፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቁጀት ሲያመልጥ በሌላ ቅብጅርጅር ማልዶ እየባነነ ታሪክ ስትቆሰምን እውነት ሲሸናባት ህግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ጤራ መፍርተዋል ሰዎች የሚያርዱበት በንጹሃን እንባ በደም ይራጩበት በጥቤት ፈጥቀው ግብረ ገብነህን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረግ ርቃን ዝቅዝቅ ከሰቀሉት ካንዲት ጸጋ ቁመው መለመላ ገንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በውቀት አደደበው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ፀያይም ጭራቆች የዋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እጅ መግሉን ሚልሱ ደሙን የሚጠቡ የስቃይ ጠቢባን በህይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ህግ ሆነው በይፋ ግፍ በደል ተጭኖት በመሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረስርሶ አደላቅፎ ተፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አምሮ ፊት መሪ ጥረፍ ሲያጥራምስ ከ ኬንዳል ቃል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ አዘምብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበጃ ሲካስ ግጥም ባመት ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል ያወረደ ከረቀት የሚፋጅ ነዲድ ቡላር ጭሮ ችቦ አርጎ አነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምን አቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እጆን ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራብን ቆከም ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዝምብሮ ሲወድቅ በቅጽበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዴማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለሀገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል ያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ገዳዮቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣ ያጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፋ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድያ ጋፈሩ ምእመናን ሁሉ ትላንትን በመርሳት ተቅታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጸገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባይ ያነግሳል የተረጋጭ ቡቡ ዝናር ትጥቁን ትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ በአይነት በእጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ አላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይን እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር